ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Obstruction of justice ይባላል እዚህ ሀገር። አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይንም ያንን ምርመራ ለማጨናገፍ ወይንም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣ ነው።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ ያስከተለውን ውዝግብና አንድምታ ለመገምገም ከተሰናዳ ቅንብር የተወሰደ ነው። አንዳንዶች የዩናይትድ ስቴትስን ዲሞክራሲ የተፈታተነና ህገ መንግስታዊ ቀውስ ሊያስከትል የሚችል ችግር እስከማለት የደረሱበትን ይህን የፕሬዚዳንቱን እርምጃ የሚተነትኑልን በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ናቸው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። ቅዳሜ ግንቦት 5 2009 ዓ.ም ተብረት ጤና ስለኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት በመስተንግዶ አብሬያችሁ አመሻለሁ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልን ክብራትና ክብራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደው ውጊያ ቢያንስ 6 ሰው ተገድሎ 9 መቁሰላቸውን የጋልጋዶድ ክልል ገዢ ለቪኦኤ ያስታወቁ አገረ ገዢው መሐመድ አሊ ኢልሚ እንዳሉት ከክልሉ ዋና ከተማ ዱሳማሬ በ45 ኪሎ ሜትር ርቀት ላይ የኤርና ድዱብሌ ጎሳዎች ግጭት የተነሳው በአካባቢው በበረታው ድርቅ ወቅት ሰሞኑን በጣለ አነስተኛ ዝናብ የተገኘን ውሃ ለመቀራመት ሲንቀሳቀሱ ነው። በጎሳዎቹ መካከል ከዚህ በፊትም ከመሬት ይዞታና ከግጦሽ መሬት ጋር የተያያዙ ቁርሾች እንደነበሩ ተገልጿል። ምንም እንኳ ግጭቱ ለጊዜው ረገብ ቢልም ለሌላ ውጊያ እየተዘጋጁ በመሆናቸው ጎሳዎቹ ጉዳቱ ሊጨምር እንደሚችል አገረ ገዢው አክለው አሳስበዋል። እንዲሁም በግጭቶች በተዋጠችውና ሁለገብ በሆነ የውጭ እርዳታ ላይ ተመርኩዛ ያለችው ሶማሊያ ዘንድሮ በሚታየው ብርቱ ድርቅ ምክንያት የከፋ ቸነፈር ሳይደርስባት እንደማይቀር እየተሰጋ ነው። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግስት ቡድን ተይዞ የቆየ አንድ የአየር ኃይል መደብ ዛሬ አስለቅቆ ያዘ። ጃራ የአየር ኃይል መደብን ለመያዝ ወታደሮቹ ለብዙ ወራት የዘለቀ ጦርነት ሲያካሂዱ ቆይተዋል። የእስላማዊ መንግስት ቡድን ጂሃዲስቶች አካባቢውን ሙሉ በሙሉ ለቀው ቢወጡም የመንግስቱ ጦር ግን በአካባቢው የማጽዳት ዘመቻ እያካሄደ በመሆኑ እዚህም እዚያም ተኩሶች እያጋጠሙት መሆኑን እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን ዳይሬክተር ራሚ አብደልራህማን ለቪኦኤ ገልጸዋል። ሁኔታዎች ከተመቻቹ ከዩናይትድ ስቴትስ ጋር ለመነጋገር ፒዮንግያንግ ዝግጁ ናት ሲሉ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ጉዳዮች መምሪያ ዳይሬክተር ማስታወቃቸውን የሀገሪቱ የዜና ወኪል ዮንሃፕ አስታወቀ። ዳይሬክተሯ ቾን ሶሁይ መግለጫውን የሰጡት ኖርዌይ ካደረጉት ቆይታ በኋላ ወደ ሀገራቸው ሲመለሱ ቤጂንግ ከዓለም አቀፍ አውሮፕላን ጣቢያ ላይ ነው። ቾሶን ሁይ በኦስሎ ቆይታቸው ከዩናይትድ ስቴትስ ምሁራንና የአሜሪካ የቀድሞ ባለስልጣናት ጋር ተገናኝተው መክረዋል። የዩናይትድ ስቴትስ ባለስልጣናት በሰሜን ኮሪያዊቱ ዳይሬክተር መግለጫ ላይ እስካሁን የተናገሩት የለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያ የከፍተኛ ትምህርት ተቋም የማስመረቂያ ንግግራቸውን ዛሬ በቨርጂኒያ ሊበርቲ ዩኒቨርሲቲ ሰጥተዋል። በአሜሪካ እጅግ ግዙፍ ሆኖ የሚባለው ሊንችበርግ ቨርጂኒያ የሚገኘው የዚህ ክርስቲያናዊ ዩኒቨርሲቲ ፕሬዚደንት ጄሪ ፋልዌል ጁኒየር ከቀደሙት የትራምፕ ደጋፊዎች አንዱ ሲሆኑ ከአሜሪካ ነጭ ወንጌላውያን መራጮች 80% ድምፅ እንዲያሸንፉ የረዱ ሰው መሆናቸው ይነገራል። ሊበርቲ ዩኒቨርሲቲ 18,000 ተማሪዎቹን ሲያስመርቅ ነው ሚስተር ትራምፕ የፌዴራል ምርመራ ቢሮውን የቀድሞ ዳይሬክተር ጄምስ ኮሜን ካባረሩ ወዲህ የመጀመሪያ የሆነውን የተራዘመ ይፋ ንግግራቸውን በሕዝብ ፊት ያደረጉት። የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ለሁለት ህጻናት ረኞች የቅዱስነት ሲመት ሰጥተዋል። 9 እና 7 ዓመት እድሜያቸው ላይ የነበሩት ስፓኛውያን ህጻናት ረኞች ቅድስት ማርያምን 3 ጊዜ ማየታቸውን በ1909 ዓመተ ምህረት ልክ የዛሬ 100 ዓመት መሆኑ ነው ተናግረው ነበር። የቀድሞው የአዲስ አበባ ዩኒቨርሲቲ መምህር ለመብቶች መከበር ተሟጋች የፖለቲካና የማህበራዊ ጉዳዮች ሐያሲው አቶ ፈቃደ ሸዋቀና አስከሬን ሽኝት ዛሬ ተከናውኗል። አቶ ፈቃደ ሸዋቀና ያረፉት ሲልቨር ስፕሪንግ ከተማ በሕክምና ሲረዱ ቆይተው በተወለዱ በ61 ዓመታቸው ባለፈው ማክሰኞ ነበር። ለአቶ ፈቃደ ሸዋቀና ጸሎተ ፍትሐት ዛሬ ረፋድ ላይ የተከናወነው ዋሽንግተን ዲሲ በምትገኘው ደብረ ምህረት ቅድስት ማርያም ቤተክርስቲያን ሲሆን የአስከሬናቸው ሥርዓተ ቀብርም ሜሪላንድ አደልፋይ በሚገኘው ጆርጅ ዋሽንግተን መካነ መቃብር ቁጥሩ የበዛ ቤተሰብና ወዳጆቻቸው በተገኙበት ተፈጽሟል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ መልሳችሁ።
አድማጮች የምትከታተሉት በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ለቱ ቅንብር ነው የምንሻገረው። ትንታኔ በሰሞንኛ የዩናይትድ ስቴትስ ፖለቲካ ትኩሳት ዙሪያ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ የራሳቸውን የሪፐብሊካን ፓርቲ አንጋፋ አባላት ሳይቀር አስቆጥቷል። ምክር ቤቱ ልዩ ነጻ የመርማሪ ኮሚቴ እንዲሰይምም ጥሪ ያቀረበዋሉ። በዚህ ሳቢያ የተነሳውን ውዝግብ አንዳንዶች የዩናይትድ ስቴትስን ዲሞክራሲ የተፈታተነና ሕገ መንግስታዊ ቀውስ ጭምር ሊያስከትል የሚችል ችግር እስከማለት ደርሰዋል። የዩናይትድ ስቴትሱ ፕሬዚዳንት ስልጣን በያዙ ከ6 ወራት ባነሰ ጊዜ ውስጥ በከፍተኛ ኃላፊነት ላይ የተቀመጡ ሰዎችን ከስራ ሲያባርሩ ኮሚን ጨምሮ 3 ደርሰዋል። ቀደም ሲል ተጠባባቂ አቃቤ ሕጓንና የብሔራዊ ጸጥታ አማካሪያቸውን ማንሳታቸው ይታወቃል። ፕሬዚዳንቱ ያለበቂ ሕጋዊ ማስረጃ ይህን መሰሉን እርምጃ ወስደው ይሆን? ከዚህ ቀደም ሀገሪቱ በተመሳሳይ ሁኔታ ውስጥ የገባችበት ጊዜስ ይኖራል? እንዴት ተወጣችው? የተያዘው ምርመራ ውጤት ወደ ፕሬዝዳንቱ ወደ ራሳቸው ያመራ ይሆን የሚሉትን የመሳሰሉ ጥያቄዎች የሚያነሷቸውን ጨምሮ ከሆነስ እጣ ፈንታቸው ምን ሊሆን ይችላል የሚለውም ጥያቄ ይነሳል። በእነኚህ ጥያቄዎች ዙሪያ የፖለቲካ ሳይንስ መምህርና የሕግ ባለሙያ መልስና ትንታኔ ይሰጣሉ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
የዘወትር ተባባሪያችን ፕሮፌሰር አለማየሁ ገብረ ማርያም ናቸው። የምሽቱ እንግዳ እዚህ በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። በቅድሚያ ላመስግን ፕሮፌሰር አለማየሁ።
አለም አመሰግናለሁ ሰለሞን፣ በየጊዜው የጋበዛችሁ ሀሳቤን እንዳካፍላችሁ ስለምትጋብዙኝ በጣም ደስ ይለኛል። አመሰግናለሁ።
እኛም ደስተኞች ነን። ለመሆኑ ሀገሪቱ ማለት ዩናይትድ ስቴትስ ከዚህ ቀደም በተመሳሳይ ችግር ውስጥ የገባችበት ታሪክ አለ? ከነበረስ እንዴት ተወጣችሁ? በዚህ ብንጀምር።
እሺ፣ እንግዲህ አሁን በትራምፕ አስተዳደር ላይ ትንሽ አጣብቂኝ የሆነ ችግርና ሁኔታ ላይ ነው ያሉ። በተለይም ራሱ ዋይት ሀውሱ ምናልባት ልምምድም ካለመኖር መካሪዎችም አማካሪዎችም ምናልባት እውቀትም ልምምድም ስለሌላቸው ብቻ ዋይት ሀውሱ ትልቅ ትርምስ ውስጥ ነው ያለው። እንግዲህ ከአሁን በፊት ያለው ከዚህ ጋር ተመሳሳይ ታሪካዊ ነገር ብለን የምንገምተው እኛ በአውሮፓውያን አቆጣጠር 1973 ላይ ዋተርጌት የሚባል ስካንዳል ወይም ችግር ነበረ። ችግሩም የተነሳው ፕሬዚደንት ኒክሰን የዴሞክራቲክ ናሽናል ኮሚቴውን እዛ ዋተርጌት የሚባል ህንፃ ውስጥ ሰብሮ ገብተው የመረጃ ለመሰብሰብ አንዳንድ ቴሌፎን የሚናገሩትን ለመቅዳት ህገወጥ የሆነ ወንጀለኛ የሆነ ነገር አዘው ወይም የእሳቸው ሰራተኞች ይህንን ነገር አድርገው በእሳቸው ፍቃድ ማለት ነው። በዛ የተነሳ አንድ ስፔሻል ፕሮሲኪተር ወይም ልዩ አቃቤ ህግ የሚባል ተሰይሞ ነበረ እና አቃቤ ህጉም አርችቦል ኮክስ ይባል ነበረ እና የዚህ አይነት ተመሳሳይ የሆነ ችግር የመጣው ምንድን ነው? አርችቦል ኮክስ ይሄ ምርመራ በሚደረግበት ጊዜ አንድ ዋይት ሀውስ ውስጥ የሚሰራ ሰራተኛ አሌክሳንደር በተርፊልድ የሚባል ለመርማሪዎች ዋይት ሃውስ ውስጥ እኮ እነዚህ በሚስጥር ምንቀዳቸው ነገሮች ነበሩ። ፕሬዚደንቱ ራሱ ማናቸውም ሰው ቢሮ ውስጥ በሚያነጋግርበት ጊዜ አንድ የምትነካ ነገር ነክቶ ያቺ ነገር ሁሉን ነገር ትቀዳለች እና ምርመራው እሱን ራሱ በወንጀለኛነት የሚያስቀጣው ስለሆነ ይሄንን ለመርማሪዎች ይነግራል። መርማሪዎቹ አቃቤ ሕጉ ይሄንን ባገኘ ጊዜ ለዋይት ሃውስ ይልክና በሚስጥር የተቀዱትን ንግግሮች በሙሉ ይሰጡን ብሎ ማዘዣውን ይልካል። በዛን ጊዜ ፕሬዚደንት ኒክሰን አይ ይህንን ልሰጥ አልችልም፣ ኤግዜኪቲቭ ፕሪቪሌጅ የሚሉት ነገር አለ፣ ሚስጥሮች ምናምን ይችላሉ፣ እሱም አልሰጥም፣ ግን እንደ አሳጥር ሰመሪ የሆነ ነገር ወይም የተጨመቀውን ነገር መስጠት እችላለሁ ብሎ ለአርችቦል ኮክስ መልእክት ያስተላልፋሉ። አርችቦል ኮክስ የዛን ጊዜ ይሄ ህገ ወጥ ነው፣ ለወንጀለኛ ምርመራ ስለምንፈልገው ሁሉንም የተቀዳ ነገር እስካለ ሁሉንም ከዚህ ጋር የተገናኙትን እንፈልጋለን ብሎ ለፕሬዚደንቱ በተናገረ ጊዜ ያኔ ፕሬዚደንቱ ሁለት አቃቤ ህጎች የራሳቸው የሰየሟቸውን አቃቤ ህጎች ይህንን ልዩ አቃቤ ህግ ከስራ እንዲባረር ብለው ይጠይቋቸዋል። እነዚህ አቃቤ ህጎች ሲነገሩን ሲያዩት እንደ ሄማ ትክክለኛ ነገር አይደለም፣ ምክንያቱም ልዩ አቃቤ ህጉ የሚሰራ ህጋዊ ነገር ነው፣ ህጉን ተከትሎ ነው። በዛ ላይ ደግሞ ወንጀል የሚመረምር ስለሆነ እኛ አናደርግም ሲሉ ፕሬዚደንት ኒክሰን ሌላ አንድ ቦርክ የሚባል የአቃቤ ህግ ነበረ፣ ከእነሱ በታች የነበረ ሶሊሲተር ጀነራል ይልሳል፣ እሱን ያዝና እነዚህን ሰዎች ሁለቱም አቃቤ ህጎችና ልዩ አቃቤ ህጉን ከስራ እንዲባረሩ ያደርጋሉ። ያኔ ነው ሳተርዴ ናይት ማሳከር የሚል ስም የተሰጠው። አንድ ቅዳሜ ማታ እንዳሉ አቃቤ ህጉንም ልዩ አቃቤ ህጉንም ደመሰሷቸው፣ ከስራ አባረሯቸው ማለት ነው። ይሄ እንግዲህ ትልቅ ችግር ነበር የፈጠረው። ምክንያቱም ፕሬዚደንት ኒክሰን ይህንን ያደረጉት ለምንድን ነው? ከእንግዲህ አሁን ከፕሬዚደንት ትራምፕ ጋር ያለውን ለማያያዝ እንችላለን። ፕሬዚደንት ኒክሰን ያደረጉት አንደኛው ይሄ ምርመራው የወንጀለኛው ምርመራው በጣም ወደ እሳቸው እየቀረበ በሚሄድበት ጊዜ እና እሳቸው የወንጀለኞቹ መሪ ወይም ወንጀሉ እንዲሰራ ከኋላ ሆነ የጎተጎቱና ያንን ወንጀል እንዲካሄድ ከዚያም በኋላ ደግሞ እሳቸው ሰራተኞች በዚህ በተጠየቁ ጊዜ እየዋሹ የምርመራውን ወደኋላ ለማድረግና ምርመራውን ለማጨናገፍ በሚሞክሩበት ጊዜ እነዚህ አይነት ነገሮች ችግር በህጉ መሰረት ችግር ይፈጥራሉ። አሁንም ከፕሬዚደንት ትራምፕ ጋር ያለው ግንኙነት ምንድን ነው ብንል ኮሚ እንግዲህ የሚመረምሩት ብዙ ነገሮች አሉ፣ ግን አንደኛው የሩሲያ አሜሪካን ምርጫ ውስጥ ምን አይነት ሚና ተጫውታለች፣ የአሜሪካን ምርጫ ለማጨናገፍ የመሳሰሉትን ነገር
ወደዛ
ይዘው ስለዚህ ይሄ ነገር ምናልባት እንደ ፕሬዚደንት ኒክሰን ጉዳዩ እየተጠጋ ወደ እሳቸው በመጣ ቁጥር አካባቢያቸው ያሉት ለምሳሌ እንደ ጀነራል ፍሊን የሚባሉ መጠን ለምክር ቤቱ ማስረጃ ሰጣሉ፣ ግን ማስረጃ የሰጠሁት እንደገና እኔን በወንጀለኛ እንዳያስቀጣኝ ምህረት ነገር እንዲሰጠ ኢሚኒቲ ይባላል ከሰጣችሁኝ ገብቼ በጠቅላላ የሆነውን ነገር በሙሉ በተለይም በሩሲያ ላይ ማዕቀብ እንዳይኖር ከምርጫው በፊት ተነጋግረው ህገወጥ በሆነ መንገድ ምን እንደተናገሩ ግን አልተጠቀሰም። ይህንን ሁሉ ምርመራው ላይ ነው ያለው። ስለዚህ ምናልባት ኮሚ ከስራ የተወገዱት ምርመራቸው ወደ ፕሬዚደንት ትራምፕ እየተጠጋ ሆኖ ያንን ነገር ለማጨናገፍ እና ምናልባት ነገሩ ወደፊት እንዳገፋ ወይም እንዲጎተት ለማድረግ እና አንድ ዘዴ ፈጥሮ ብቻ ተጠያቂነቱን ለማስወገድ አይነት ነገር ነው ብለን ነው እንግዲህ ታሪኩ በዚህ ነው የሚመሳሰለው።
ወደዛ ጥያቄ እንደገና መለሳለሁ። ፕሬዚደንት ትራምፕ ስልጣን ከያዙ ገና ሙሉ 6 ወር እንኳን አልሞላቸውም፣ ግን በዚህ አጭር ጊዜ ውስጥ 3 በከፍተኛ አመራር ላይ ያሉ ባለስልጣናትን ነው ያለበቂ ህጋዊ ማስረጃ ከስልጣን ሲያባረሩ። ህጉ ይፈቅዳል ይህን? እስካሁን ያቀረቡት ደግሞ ምንም አይነት በቂ ህጋዊ ማስረጃ የለም ያባረሩበትን ምክንያት የሚደግፍ ለስራው ብቁ አይደሉም ከማለታቸው በቀር።
እንግዲህ ጥሩ ጥያቄ ነው። ይሄ እሱ ህገ መንግስቱ ጋር የተያያዘ ነው። አፖይንትመንት ክሎዝ ይባላል። ይሄ ምንድን ነው? በአሜሪካን ህገ መንግስት የአሜሪካን ከፍተኛ ሹማምንቶች በሚሾሙበት ጊዜ ፕሬዚደንቱ ብቻ አይደለም ማድረግ የሚችለው ሰነቱ አድቫይስን ኮንሰንት ይሉታል ምክርና እሽኝነትን መስጠት አለበት። ስለዚህ ሁለት አይነት የአሜሪካን ከፍተኛ ሹማምንቶች አሉ። አንደኛው እነዚህ ኮንስቲቱሽናል ኦፊሰርስ የሚባሉ ናቸው ወይንም ህገ መንግስታዊ ሹማምንቶች ብለን ልንቀይራቸው እንችላለን። አንደኛው ከፍተኛዎቹ ናቸው የፕሪንሲፕል ይባላል the heads of department ወይንም ኤጀንሲዎች ወይንም ዋና የአገሪቱ መዋቅሮችን የሚመሩ ናቸው። ሌሎቹ ደግሞ ከዛ ከነሱ በታች አሉ። ስለዚህ እነዚህ የፖለቲካ ተሰያሚዎች የሚባሉት ወይንም political appointments የሚባሉት እነሱ በፕሬዝደንቱ ምርጫና ፕሬዝደንቱ የነሱን ስም ለሰነቱ ልኮ ሰነቱ እነሱን ያጸደቀ እንደሆነ ስራውን ይዛሉ ማለት ነው። እዚህ ላይ የኤፍቢአይ ዋና መሪ አንደኛው ከፍተኛ ከሚባሉት ሹማምንቶች ነውና ይሄ ሹማምንት የሚመረጠው በፕሬዝደንቱ ነው እና በሰነቱ ነው የሚጸድቀው። የዚህ ሰው የስራውን ጊዜ ለአስር አመት ነው። እንደዚህ አይነት የኤፍቢአይ ዲሬክተርና ከፍተኛ ሹማምንቶች ሰነቱ አጥልቋቸው ከገቡ በኋላ ስራቸውን ደግሞ የሚቀጥሉትም በፕሬዝደንቱ ተደሳችነት ወይም ፕሬዝደንቱ እስከፈለጋቸው ድረስ ነው። ካልፈለጋቸው ሊያሰናብታቸው ይችላል። ይሄ ሁለቱም ዲሬክተር ኮሚን እነዛም ሁለቱ የከፍተኛ አቃቤ ህግ ምክትል አቃቤ ህጎችንም በዛው ደረጃ ነው የሚታዩት። ፖለቲካል አፖይንትመንት ወይም የፖለቲካ ተሰያሚዎች ብሎ ስለዚህ ህጉ እነሱን ከስራ ለማስወገድ ምንም የሚከለክለው ነገር የለም። ግን ከሱ ጋር የተያዙ ሌላ ነገሮች አሉ። ለምንድን ነው ከስራ የተባረሩት? ምናልባት ስራቸውን ይሄ ነገር ሌላ ወንጀል ወይንም ሌላ ህገወጥ የሆኑ ነገሮች አብረው ከተያያዙ እሱ ደግሞ በሌላ መንገድ ይታያል። ለምሳሌ ኢምፒችመንት የሚባል ነገር አለ። ልዩ ልዩ ነገሮች አሉ። ግን ፕሬዚደንቱ ሊሸኛቸው ይችላል ከስራ።
ቀደም ሲል እንደጠቀሱት በፕሬዝደንቱ የምርጫ ዘመቻ አስተባባሪዎችና በሩሲያ መካከል ግንኙነት ሊኖር ይችላል ተብሎ ምርመራ ተጀምሯል። በኤፍቢአይ በኮንግረስና በሴኔቱ የተያዙ ምርመራዎች አሉ። እርግጥ የምርመራው ውጤት ወዴት እንደሚወስድ አይታወቅም። ግን ወደ ትራምፕ ካመራ እጣ ፈንታቸው ምን ሊሆን ይችላል?
እንግዲህ አሁን ትልቁ እኮ ችግር ምንድን ነው የሆነው? ምርመራውም ራሱ እኮ የነጭራውና ጭንቅላቱን ለመያዝ አስቸግሯል። ትራምፕ የሚሉት ምንድን ነው? ኮሚንም ከሱም ጋር የተያዙን ጉዳዮች ያደረግኩበት ብሎ ብዙ አይነት የተቃረነ መልስ ነው የሰጡት። አንደኛ ለምሳሌ እኔ ገና ስልጣን በያዝኩበት ጊዜ የኤፍቢአይ ዲሬክተሩን ከስራ ለማባረር ወስኜ ነበራል። ግን ስልጣን ከያዙ በኋላ በሚዲያም በሌላም በኩል ዲሬክተሩን አመስግነዋል። ጥሩ ስራ ሰርተዋል፣ እንደዚህ አድርገዋል ምናምን እና እንደውም ይቆያል የሚል አይነት አስተሳሰብ ነበረ። አሁን ግን የቀየሩት ምክንያት ብዙ የሰጡት ነገር አለ። አንደኛ በሂለሪ ክሊንተን ኢሜይል ጉዳይ ላይ የእሷ አንድ ረዳት የነበረች ሰው ነበረች። እሷ የኢሜይሉን ከመንግስት ሰርቨር ወይም ከመንግስት እንትን ወስዳ ወደ የግል ኮምፒውተሯ ላይ አድርጋለች ብሎ ያልተስተካከለ ነገር ኮሚ እንደዚህ አይነት ተናግሯል እና አንደኛው ምክንያት እሱ ነው አሉ። በሁለተኛ ደረጃ ደግሞ ኤፍቢአይ ራሱ በጣም ተሰራምሷል፣ ለማስተዳደር ችግር አለው፣ የኤፍቢአይ ሰራተኞች አይደግፉትም የመሳሰሉትን ነገር ይሄ ነው ሌላ ምክንያት አሉ። በሌላ መንገድ ደግሞ እኔ አይደለሁም ከስራ ይባር ያልኩት ሌላ ጠቅላይ አቃቤ ሕግ ጥናት አጥንቶ የኤፍቢአይ ዲሬክተሩ ችግር እንዳለበት ለእኔ ሬኮመንዴሽን ወይም አስተያየት ሰጥቶኝ በዛ ላይ ነው እሱን ተመርኩዤ ነው ከስራ ያባረርኳቸው ላሉ። አሁን ደግሞ ባለፉት ቀናት ውስጥ ያሉት የኤፍቢአዩ ዲሬክተር ራሳቸውን ቂን ቂን ያደርጋል። ሾ ቦቲንግ ወይም ግራንድ ስታንዲንግ ይሉታል። በቃ ልታይ ልታይ አይነት ነገር ነው እና በኮንግረስም በቀረቡ ጊዜ በቃ ራሳቸውን ከፍ ከፍ አድርገው አስተዳደሩና የትራምፕንም አስተዳደር ወደ ታች እያሳዩ ለማድረግ ነው የሞከሩት ነው የሚባለው። ግን ዋናው ጥያቄ እዚህ ላይ የእሳቸው የኮሚ ከስራ መባረር ከሩሲያ ሚና አሜሪካ ውስጥ የተጫወተችውን የሚጠቀስ ነገር ነው ወይ የሚል ነው። አሁን ዛሬ ጠዋት ላይ ሌላ ምክንያት ብሎ ትራምፕ የጠቀሱት እሱን ነው። ምንድን ነው ይሄ እኮ ስለ ሩሲያ እየተባለ እኛም አገራችን ምርጫ ውስጥ ገብቶ በጠበጡ ወይንም ሊያጨናግፉ ሞከሩ የሚባል ዝም ብሎ የውሸት ወሬ ነው እና ይህንንም የውሸት ወሬ እንደ የውሸት ወንጀል ምርመራ ስለሚያደርግ ነው ኮሚ አንደኛ ከስራ አባረርኳቸው ነው ማለት ነው። በጣም አስቸጋሪና አስደንጋጭም ነገር ነው። ምክንያቱም የሚጠቁመው ምንድነው? አንደኛ ለዚህ ምክንያት የሆነው ሰውየውን ለማባረር ከረሻ ጋር ተገናኘ አንድ ነገር አለ ማለት ነው። ሩሲያ ምን እንዳደረገች እንግዲህ ምርመራው የበለጠ ውጤታማ የሆነ በሚመጣበት ጊዜ ያንን ወደ ኋላ ለመጎተትና ወይንም ከተሻለ ደግሞ ተቀላላውን ለማቆም በዛ ላይ ደግሞ የምርመራውን አጥክሮ ለማጨናገፍ ለምሳሌ ብዙ ነገሮች አሉ። አንደኛ ሳይበር አታክ የሚሉ በኮምፒውተር እየተጠቀሙ አሜሪካ ውስጥ ያሉትን የፖለቲካ ፓርቲዎች የመሳሰሉትን እየወሰዱ እየሰረቁ ሚስጥር እየበተኑ ህዝቡን ማወናበድ ምናምን አለ ይባላል። በሌላ በኩል ደግሞ ከሩሲያ ሰዎች ጋር ሆነው ሳንክሽንስ ማቀቡን ጀነራል ፍሊን አንደኛው ችግራቸው ነው። ሄደው በምርጫው ጊዜ እኛ ብንመረጥ ምናልባት ራሻ ላይ ያለው ተጽዕኖ ይቀንሳል ምናምን ባለ ህግ ወጣ ይሆነ አገሪቷን ህግ ማንንም ሰው በአሜሪካ ዲፕሎማሲ መብት የሌለው ሰው ሊነጋገር አይችልም። ህጉም እንደዛ ነው የሚለው። በሌላ በኩል ደግሞ ምን አይነት በቢዝነስ በመሳሰሉት ነገር ምን አይነት ግንኙነት እንዳላቸው እነዚህ ነገሮች በሙሉ አሁን ምርመራው ላይ ስለሚቀርቡ ችግሩ አጣጥኝ ሁኔታ ሆኖ ምንድነው ይሄንን ነገር እንዴት ነው ለቀጥ ይያለ የሚልብ ሰዓት ነውና ያ ሰዓት ቀስ ብሎ ወደ ዋይት ሃውስ የቀረበ እንደሆነ ዋይት ሃውስንም ተቀላላ ሊያነደው ይችላል አይነት ፍርሃት ነው። በዚህም ደግሞ አሁን ብዙ ከዋይት ሃውስ ውስጥ የሚሰሩት ሰዎች በሚስጥርም ሆነ በሌላ በኩል ራሳቸውን ለማውጣት እየሞከሩ ነው። ይሄ ነገር መሰረታዊ በሆነ መንገድ ህገ ወጥ ስለሆነ እያንዳንዱ ሰው ተጠያቂነት ሊኖረው ይችላል። ስለዚህ ፕሬዚደንቱንም የሚያማክሩት ሀሳብም የሚሰጡት የፖለቲካ አማካሪ የሚባሉት እነዚህ በሙሉ አሁን ጥያቄ ሲመጣ ምን ብላችሁ ነበረ ምንድን ነው ሚና የተጫወታችሁ ስለሚል እነሱ ራሳቸውን ለማዳን አሁን በየቦታው እየተሯሯጡ ነው ያሉት። ስለዚህ የበለጠ ደግሞ ለዋይት ሃውስ ይሄ ችግር ይፈጥርበታል። ስለዚህ ይሄ ነገር እየባሰ እየመጣ ነው ያለው እና ወዴት እንደሚሄድ በጣም አስቸጋሪ ነው ለመገመት።
የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የፊታችን ማክሰኞ እንደገና ሴኔቱ ጸጥታ ጉዳዮች ኮሚቴ ፊት ቀርበው የምስክርነት ቃላቸውን እንዲሰጡ ተጠርተዋልና ምን ይጠብቃሉ? ከኚህ የመባረራቸውን ዜና እንኳ በቴሌቪዥን ከህዝብ እኩል ከሰሙ የቀድሞ ባለስልጣን
እዚህ ላይ መገንዘብ ያለብን ምንድን ነው? አሁን የማክሰኞ የተባለው ክሎዝ ሴሽን ይሉታል ወይንም ክላሲፋይድ ብሪፊንግ ነው የሚባለው። ማለት ምንድን ነው? እንደ ተራ ማናቸውም ሰው በቴሌቪዥን የሚታይ አይነት አቀራረብ አይደለም። ስለዚህ ሚስጥራዊ ነገሮች ነው የሚነገሩት። ምናልባት በእኔ ግምት በዚህ ክሎዝ ሴሽን ወይንም በተዘጋው ኮሚሽን በኢንቴሊጀንስ ኮሚቴ እንደሚባለው አንዳንድ ነገሮችን ሊያነሱ ይችላሉ ብዬ መገመታቸው፣ አንደኛ ከኮሚ ጋር የተገናኘ ዋናው ነገር የምርመራው ደረጃ ምንድን ነው? ምን ላይ ደርሷል? ወደ ዋይት ሀውስ እየቀረበ ነው ወይም ደግሞ ባተኮረ መንገድ የፕሬዚደንቱ ላይ የሚጠቁሙ ነገሮች አሉ? ፕሬዚደንቱ እንደዚህ አይነት ነገሮች ከሩሲያ ጋራ ሌላ መገወጣ የሆኑ ነገሮች በቢዝነስ የሚሰሩት ነገር ካለ ስለዚህ የምርመራው ሁኔታ ምን ደረጃ ላይ ነው የሚለውን በእኔ ግምት ከኮሚ መረጃና ማስረጃ ይጠብቃሉ ብዬ እጠብቃለሁ። በሁለተኛ ደረጃ ፕሬዚደንት ትራምፕም ሲናገሩ እኔ እኮ ከዲሬክተር ኮሚ ጋር ሆኜ እራት እየበላም ስንጫወት አይ አንተ በዚህ በወንጀለኛው ምርመራ ላይ ምንም የለህበትም ሌላ ሰዎች ናቸው እንጂ አንተ እኔ ፈጽሞ እንደሌለውበት ነግሮኛል አሉ። በሌላ በኩል ደግሞ ስንሰማ እንደዚህ አይነት ነገር አላልኩም ነው ያሉት ዲሬክተር ኮሚ። አንደኛ ህገ ወጥ ነው ማለትም አይችሉም። ማን ገባ ማወጣ የሚባለው የምርመራውን ያዳከመውና አደጋ ላይ ሊጥለው ስለሚችል መናገር አይችሉም። ስለዚህ ምንድን ነው የተነጋገራችሁት? ፕሬዚዳንት ትራምፕ የሚሉት ሁለቴ በቴሌፎን ተነጋገርን፣ አንዴ ደግሞ ራት ላይ ቁጭ ብለን ተነጋግረናል። ስለዚህ ኢንቨስቲጌሽኑ ይህን አይነካም ነው። ስለዚህ ምንድን ነው የተነጋገራችሁት የሚለው እዛ ላይ ደግሞ ጥያቄ የሚያነሱባቸው ይመስለኛል። ሌላ ደግሞ ከጠቅላይ ምክትል አቃቤ ህጎቹ ጋራ የተገናኙ ነገሮች አሉ። አንደኛ የዋናው አተርኒ ጀነራሉ ጠቅላይ አቃቤ ህጉ ጄፍ ሴሽንስ የተባሉት ያው ራሳቸውን ከዚህ ነገር አስወግደዋል። ኮንፍሊክት ኦፍ ኢንትረስት ወይም ራሳቸውም ችግር ስላለባቸው በዚህ ነገር ላይ ከምርመራው ውጭ ነው ያሉት። ግን ከሳቸው ስር የሚሰሩት ምክትል አቃቤ ህግ ፕሬዝዳንት ትራምፕ ያሉት እነሱ በሰጡኝ ምክርና ሪኮመንዴሽን በዛ ምክንያት ነው ይሄንን ያደረኩት ብለዋል። እነሱ ደግሞ አንደኛው ሮስቲን የተባለው ለምሳሌ የኤፍቢአይን አጥንቼ ምርመራ አድርጌ የመሳሰሉትን ከዛ በኋላ ምን እንደሆነ ሁኔታው በኤፍቢአይ ውስጥ አጥርቤያለሁ ነው። ግን ኮሚ ከስራ ይባረሩ አይባረሩ የሚል ነገር አልተናገርኩም ነው። ስለዚህ በኤፍቢአይ ዲሬክተሩና በአቃቤ ህጎቹ መካከል ምን አይነት መነጋገር ነበረ? ምን አይነትስ ሀሳብ ተቀያይሯል? እነዚህ የመሳሰሉት ነገሮች
ማክሰኞ ሊነሱ ይችላሉ።
ጥብቅ የሆኑ ነገሮች ስለሆኑ ስለዛ የሚነጋገሩ ይመስለኛል።
እርስዎ ነገሮችን በጥሞና እንደሚከታተሉ እረዳለሁ ፕሮፌሰር አለማየሁ። እና ይሄ የአሁኑ የዩናይትድ ስቴትስ የፖለቲካ ሁኔታ ወዴት ያመራ ይመስሉታል? ብዙዎች ትራምፕን የሚያዩቸው እንደ አንድ አምባገነን መሪ ነው።
እንግዲህ አንዳንዶቹማ ሲናገሩ የአፍሪካ አይነት ዲክቴተር ናቸውም እያሉ ያነሷቸዋል። የትም የመጡ ፈላጭ ቆራጮች አይነት የህግ በላይነትን የማይከተሉ እንደውም አንደኛው ትልቁ ሂስ የቀረበባቸው የዲሬክተር ኮሚን ከስራ ላይ ማውጣት ለአሜሪካ መሰረታዊ የሆነ ሩል ኦፍ ሎው ወይንም የህግ በላይነትን የሚጥስና ይሄ ራሱ ከስራ ማስወገድ የሚችል አይነት ጥፋት ነው የሚሉት። ምክንያቱም የፌዴራል የህግ አስከባሪ ዲሬክተሩን ነው ከስራ ላይ ያስወገዱት። ስለዚህ የህጉ አስከባሪ ታላቁ ህግ አስከባሪ ከስራ ላይ አለምክንያት ከተባረሩ ምን ማለት ነው ይሄ? ስለዚህ ነው ህጉ በስራ ላይ እንዳይውል ህገ መንግስቱን በስራ ላይ እንዳይውል ከማድረግ ምንም የሚለይ ነገር ስለሌለ ትልቅ ችግር ይፈጥራል አይነት ነገር ነው። እንግዲህ ትራምፕ እንደ ፑቲን የሆነ ይመስላቸዋል ራሳቸው ነው ማለት። ፑቲን ፈላጭ ቆራጭ ናቸው፣ እንደፈለጉት ያደርጋሉ። ስለዚህ የአመራር ትምህርት የወሰዱት ከፑቲን ስለሆነ ይሄ የህገ መንግስትን ገደብ የሚያመጣውን በተለይ በአሜሪካ ነገር የፕሬዚዳንቱ ስልጣኖች በገደብ ስለሚሆኑ ያንን ገደብ አይቀበሉትም ወይንም ላያውቁትም ይችላሉ ወይንም እንደ ቁም ነገር ስለማይቆጥሩት ነው ማለት ነው። በዚህም ላይ እንደው ባጭሩ ለማስረዳት በቅርብ ጊዜ ፕሬዚደንቱ ያወጡት አንዳንድ ኤግዜክቲቭ ኦርደር ወይንም ድንጋጌዎች ነበሩ። ያንን ድንጋጌዎች አውጥተው ከተወሰኑ ሀገሮች የውጭ ሰዎች ወደ አሜሪካ እንዳይገቡ በተለይ ደግሞ የተወሰነ ሃይማኖት ያላቸው ስደተኞች እንዳይገቡ የሚል ከህግ ጋር የራቀና ከህገ መንግስቱ ጋር የያዙ ወይም ህገ መንግስቱን የሚቃወሙ ነገሮች በድንጋጌ በኤግዜክቲቭ ኦርደር ወይም በፕሬዚደንቱ ትእዛዝ አደርጋለሁ ብለው ያው ፍርድ ቤቶች ቀጥ አድርገው አቁሟቸዋል እንዳይንቀሳቀሱ። ስለዚህ ከዚህ ጋር የተያያዘ ነገር መመልከት ያለብን ከህገ መንግስቱ ጋር ቀውስ ይፈጥራል ወይ ነው። ይህም ማለት ምንድን ነው? ለምሳሌ ኮሚ ከስራ የተባረሩበት ምክንያት ሌላ ነገር ከሆነ ለምሳሌ እሳቸውን ከስራ በማባረር ምርመራውን ለማሰናከል ይሄ ኦብስትራክሽን ኦፍ ጀስቲስ ይባላል። እዚህ ሀገር ትልቅ ወንጀል ነው። አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይንም ያንን ምርመራ ለማጨናገፍ ወይንም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣና ትልቅ ወንጀል ነው። እንግዲህ አሁን የምንመለከተው ምንድን ነው? በኮንግረሱ በኩል ምን አይነት ነገር መልስ ሊመጣ ይችላል ነው። ሁለቱ ምክር ቤቱና ፕሬዚደንቱ በዚህ ነገር ላይ መቃወም ወይም መፋተግ ከጀመሩ ህገ መንግስታዊ ቀውስ ወይም ኮንስቲቱሽናል ክራይሲስ አለ ብለን ማየት እንችላለን። ምክር ቤቱ ምን አይነት መልስ ነው ለዚህ የሚሰጠው? ወይም ምርመራው የሚጠይቀኝን ማስረጃዎች አላቀርብም፣ ከኔም ጋር የሚሰሩት ሰዎች ማስረጃ እንዲሰጡ አልፈቅድም። ምክንያቱም ኤግዜክቲቭ ፕሪቪሌጅ የሚባል ነገር አለ። ፕሬዚደንቱ አንዳንድ መረጃዎች መስጠት የለባቸውም፣ ስልጣን አላቸው ላለመስጠት ማለት ነው። ምክንያቱም ስራቸውን በሚሰሩበት ጊዜ አንዳንድ ነገሮች በግልጽ መነጋገር ስላለባቸው እነዚህን ነገሮች በህዝብ ፊት ወጥተው ወይም በሸንጎ ፊት እንዲቀርቡ ስራቸውን የሚያውቃቸው ስለሆነ በዛ ምክንያት አንሰጥም የሚል ነገር አለ። ስለዚህ ከሚጠበቀው ይሄ ነገር ወደፊት ከገፋ ልክ እንደ ዋተርጌት ጊዜ እንደ ፕሬዚደንት ኒክሰን ጊዜ ወደ ፍርድ ቤት ይቀርብና መረጃ የሚጠየቀው ለምርመራ በሰኔቱም ሆነ በኤፍቢአይ በኩል አልሰጥም ካሉ ከገደው እንዲሰጡ በፍርድ ቤት ማዘዣ ከመጣላቸው ያኔ እንግዲህ ትልቅ ህገ መንግስታዊ የሆነ ቀውስና ረብሻ ተፈጠረ ማለት ነው። ያው በዛ ከተከለ ያው የፕሬዝዳንት ኒክሰን አይነት ችግር ሊመጣ ይችላል። መጨረሻ ይሄ ነገር እየተጠጋ እየተጋ በሚመጣበት ጊዜ ፕሬዝዳንቱ ያጠፉት ወይንም ወደ ጥፋት የሚመራ ነገር ካለ ኢምፒችመንት ወደሚባለው ነገር ይመጣል። ከዛ በኋላ ያው ትልቅ ቀውስ ተፈጠረ ማለት ነው።
ፕሮፌሰር አለማየሁ ገብረ ማርያም በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ ሰለሞን። መልካም ቀን ለሁላችሁ።
ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን እሁድ ምሽት ከነገ በስቲያ በአሜሪካ ድምፅ አብሮን ያመሻል። ቃለ ምልልስ ይዘናል።
የአገር ህልውና የራስ ህልውና ነው። የጋራ ህልውና ነው። በሀገራችን መዳን የምችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበትና የህልውናችን መሰረት።
ለቀረቡለት ጥያቄዎች ምላሽ ሰጥቷል። ራዲዮናችሁን ክፍት አድርጋችሁ ጠብቁን። በተጨማሪ ዘገባችን ደግሞ ወደ ምስራቅ ኢትዮጵያ ሀረር ይዘናችሁ እንጓዛለን።
የተራረፈውን እስከ ምሳ ምናምን የተራረፈውን አምስት ሰዓት ላይ ምናምን ያመጣሉ።
ግን በቃ ምንም ማድረግ አልችልም። በአቅሜ በላዩ በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። እዛ ሰፈር የድሆች ሰፈር ነው። ምንም የሌላቸው ትንሽ ትንሽ እየቤት አለ። እዛ ነው የገባ ነው።
በሕፃንነት ዕድሜያቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ተማሪዎች ናቸው።
ከጠዋት ከትምህርት እስከሚሄዴ በፊት ደቂቃኖችን ቀርቼ ውሃ ቀርቼ እሄዳለሁ። ቀን ስመጣ ቁሻሻ አድፋለሁ። በእንደዚህ አይነት ቤት ሰርቼ ማታ ላይ ወደ ቤቴ ገብቼ ጥናቴን አካሄዳለሁ።
እነዚህን ተማሪዎች ከጎዳና ያሰባሰባቸው ደግሞ ትላንትን ራሱ በጎዳና ህይወት ያለፈ የዛሬው መምህር ተስፋ አለባቸው ይባላል። ሁሉንም ከዝግጅቶቻችን ታገኙታላችሁ።
ሁሉንም ዝግጅቶቻችን እሁድ ከነገ በስቲያ ምሽት ከዝግጅቶቻችን ታገኛላችሁ። የፕሮግራሙ አዘጋጆች ሰለሞን አባተና
ጽዮን ግርማ አብረናችሁ እናመሻለን።
እሁድ ግንቦት 6 ከምሽቱ 3 ሰዓት
ራዲዮናችሁን ከፍታችሁ ጠብቁን።
ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራማችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። አዘጋጅና አቅራቢ ጽዮን ግርማ። የሙዚቃ ቃና
እንደምላችሁ አምስታችኋል። የሙዚቃ ቃና አድማጮች፣ ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ጥምርት እንግሊዘኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያችሁ የማመሻው ጽዮን ግርማ ነኝ። አብራችሁን ቆዩ።
Find the lovers, so the bar is where I go. Mm-hmm. Me and my friends sat at the table doing shots, tripping fast, and then we talk slow. Mm-hmm. And you come over and start up a conversation with just me, and trust me, I'll give it a chance. Now take my hand, stop, and the man on the jukebox, and then we start to dance. And now I'm singing like, girl, you know I want your love. Your love was handmade for somebody like me. I'm coming now, follow my lead. May be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too, I'm in love with your body. Last night you were in my room.
Now my bedsheets smell like you. Every day discovering something brand new. I'm in love with your body. Ooh, I, ooh, I, ooh, I, ooh, I. I'm in love with your body. Ooh, I, ooh, I, ooh, I, ooh, I. I'm in love with your body. Ooh, I, ooh, I, ooh, I, ooh, I. I'm in love with your body. Every day discovering something brand new.
When we came, we let the story begin. We're going out on our first date. You and me are thrifty, so go all you can eat. Fill up your bag and I fill up the plate. We talk for hours and hours about the sweet and the sour and how your family's doing okay. And even getting a taxi, kissing the backseat, tell the driver make the radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. Maybe crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm-hmm.
I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. Last night you were in my room. Now my bedsheets smell like you. Every day discovering something brand.
የተወዳጁን ድምፃዊ የግጥም ጸሐፊና የሙዚቃ ሰው ኤድ ሺረንን ሼፕ ኦፍ ዩ የተሰኘውን ሙዚቃ ነበር ያስደመጥኳችሁ። አስከትዬ የምጋብዛችሁ ዜማ የኔ ምርጫ ነው። በእርግጥ ተከታዩ ዜማ ትዋይላይት የተባለው የቴሌቪዥን ተከታታይ ፊልም ላይ የማጀቢያ ሙዚቃ ሆኖ ተሰርቷል። ነገር ግን ይህን ሙዚቃ ሰሞኑን አንድ ወር ወይም ከሁለት ወር በፊት አንድ ሰርግ ላይ ተጋብዤ ሙሽሪት በአባቷ ክንድ ላይ ተይዛ ወደ ሙሽራው ስትወሰድ ተከፍቶ በድጋሚ ሰማው። በጣም ደስ የሚል ዜማ ሆኖ አገኘውትና አሁን ደግሞ ቀጣዩ ሳምንት የጾም ፍቺ በመሆኑ ጋብቻችሁን የምትፈጽሙ ካላችሁ ጥቂት ጥቆማን ቢጤ ለመስጠትም ጭምር ነው። ይህንን ዘፈን የምጋብዘው 1000 years የተሰኘው የክርስቲና ፔሪ ዜማ ነው። ከተሰኘው የክርስቲና ፔሪ ዜማ ሁለት ድምጻውያን በጋራ ይሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ሏቸዋል። ዱዌት ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት ኤንት ማውንቴን ሃይ ሲሉ ያቀነቀኑት ልጋብዝ። Listen baby, ain't no mountain high, ain't no valley low, ain't no river wide enough baby. If you need me call me, no matter where you are, no matter how far. Don't worry baby, just call my name, I'll be there in a hurry. You don't have to worry, oh baby there. ማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓመተ ምህረት አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም
love is one.
አሁን ደግሞ ወደ ሁለት ድምጽ መረዋ እንስት ድምጽ አውያን ዜማ ልሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበው ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር። ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይላድርገው When You Believe.
We are not afraid, although we know there's much to fear. We were moving mountains long before we knew we could. Oh yes, there can be miracles when you believe. Though hope is it's hard to kill. Who knows what miracles you can achieve when you believe? Somehow you will. You will when you we'll be right back.
የሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። I am your angel ይሉናል ሴሊን ዲዮንና አርኬሊን በ1998 ዓመተ ምህረት በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ I am your angel ሰናበታችሁ። ደህና ደሩ።
የማጠቃለያ ዜና ላሰማችሁ። ለሙዚቃ ቃና ዝግጅቷ ጽዮንን አመሰግናለሁኝ። የዓለም የበለጸጉ ዲሞክራሲዎች በፕሬዚደንት ትራምፕ የዓለም የምጣኔ ሀብት አያያዝ ይበልጥ የተመቻቹ ናቸው ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን አመለከቱ። ሰዎች አሁን ከኔ ጋር ለመነጋገር፣ ፕሬዚደንታችንን ለመስማትና የምጣኔ ሀብት መልእክታችንን ለማዳመጥ የተሻለ እድል ስላላቸው ዛሬ ይበልጥ ምቾት ይሰማቸዋል ሲሉ ሚኒስትሩ የተናገሩት ጣሊያናዊቱ ከተማ ባሪ ላይ ከሰባቱ በኢንዱስትሪ የበለጸጉ ሀገሮች የገንዘብ ሚኒስትሮች ጋር ላለፉት ሁለት ቀናት በተካሄደ ስብሰባ ላይ ከተሳተፉ በኋላ ነው። የፕሬዚደንት ትራምፕ እቅድ የዩናይትድ ስቴትስን ምጣኔ ሀብት ወደ መከላከል የሚወስድ ነው የሚል ሐሳብ ያላቸው የቡድን ሰባት አገሮች ባለስልጣናት ይህ ፖሊሲና ውጤቱ የባንክ ማሻሻያ እርምጃዎችና የአየር ንብረት ለውጥ መቋቋሚያ እንቅስቃሴዎችን በሚመለከቱ ጉዳዮች ላይ ዓለምን ወደ ኋላ ይጎትታል ሲሉ እንደሚሰጉ ይናገራሉ። የጂ7 አባል ሀገሮች እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ዩናይትድ ስቴትስ ናቸው። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደ ውጊያ ቢያንስ 6 ሰው ተገድሎ 9 መቁሰላቸውን የጋልጋዶድ ክልል ገዢ ለቪኦኤ አስታውቀዋል። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግስት ቡድን ተይዞ የቆየ የጃራን አየር ኃይል መደብ ዛሬ አስለቅቆ ያዘ። የማጠቃለያ ዜናው ይኸው ነበር። ከርቲስ ባይንም ቴክኒሻኑ ነበር። እንዲሁም እኔ ዜናውን ያሰማዋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ። መልካም ምሽት።
የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚህ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንጠብቃችኋለን። ከዚያው ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.